ይህ ፍኖተ ህብረት የሃፋድን ሬዲዮ ነው። ፍኖተ ህብረት የሃፋድን ሬዲዮ አገልግሎት ከWZHF ሬዲዮ ጋር በመተባበር ዘወትር ቅዳሜ ከቀኑ 8 ሰዓት እስከ 9 ሰዓት በ1390 AM የሚያስተላልፈውን ዝግጅት አሁን ይጀምራል።
አድማጮቻችን እንደምን ሰንብታችኋል? ዛሬ ነሐሴ 15 ቀን 2002 ዓመተ ምህረት ነው። የዛሬ ዝግጅታችን እንደተለመደው በዜና ይጀምራል። ቀጥሎ ሳምንታዊ የዜና ዘገባ ትንታኔያችን ይቀርባል። በመጨረሻም ለምን ይዋሻል? እስከ መቼስ ይዋሻል? ቁጥር 4 እናስተምተን የፕሮግራማችን ፍጻሜ ይሆናል። አሁን ወደ ዜናው።
በቅድሚያ ግን አርዕስተ ዜናዎች። የወያኔ የማባረርና የማግለል ዘመቻ በወያኔ ማረሚያ ቤት ተጀመረ። የወያኔው ስራ አስፈጻሚ ቡድን ዳግም ስብሰባ ሊቀመጥ ነው። የምግብ ዋስትና ከሌላቸው አገሮች ኢትዮጵያ ከመጨረሻው ስድስተኛ ወጣች። የአውራምባ ታይምስ ጋዜጣ ቢሮ ተመዘበረ የሚሉት ናቸው። ለነኝህና ለሌሎች ዜናዎች ዝርዝሩን እነሆ። በመለስ ዜናዊ የሚመራው የወያኔ ቡድን ባለፈው ሳምንት ዝግ ስብሰባ ካጠናቀቀና እድገትና ትራንስፎርሜሽን የሚል ባዶ ልብ ወለድ መልእክቱን በማድረግ መንቀሳቀስ ከጀመረ ወዲህ የመጀመሪያው የምንጠራና የማባረር ሂደቱን በወያኔ ማረሚያ ቤቶች ኮሚሽን ተብሎ በሚጠራው መስሪያ ቤት ውስጥ መጀመሩ ተገለጸ። በዚህ መሰረትም የማረሚያ ቤቶች ምክትል ኮሚሽነር የነበሩና የትግራይ ተወላጁ ወያኔ ወረ ብርሃነ መልካ ወይም ወዲ ሻምበል ካላፊነቱ ሲነሳ የትግራይ ጦር አለቃ አብርሃ፣ የጦር አለቃ አክሉ፣ ኮነሬል አበበ ዘሚካኤል፣ ኮነሬል አብዱልለጢፍ የተባሉ የመስሪያ ቤቱ ከፍተኛ መሪዎችና ባለስልጣኖች ንብረት እንዲያስረክቡ መታዘዛቸው ታውቋል። ለማረሚያ ቤቱ ቅርብ የሆኑ ምንጮች ጨምረው እንደገለጹት አብዛኛዎቹ ባለስልጣኖች በጡረታ የሚሰናበቱ ሲሆኑ አንዳንዶቹ ግን ወደ ሌላ ኃላፊነት ወይም ሌላ ስራ ይመደባሉ ተብሎ ይጠበቃል። የወያኔ አገዛዝ ላለፉት አገዛዝ ያገዛዝ ዘመኑ ያገለገሉትን አባሎችን በአዲስ ለመቀየር እድገትና ትራንስፎርሜሽን በሚል የጀመረው እንቅስቃሴ ብዙዎቹን ነባር አባሎቹን ያልወደዱት መሆኑ ሲታወቅ፣ አዲስ አባላቱ ደግሞ እንደተቀበሉት የሚገልጹ ወገኖች ለህዝብና ለህዝብ ወገኖች ግን የዳማ ጨዋታ አይነት የወያኔ አባላትን ከስልጣን ማውረድና ማውጣት ትርጉም እንደሌለው መግለጽ ጎይተሙን በሀጎስ መተካት ለውጥ እንዳልሆነ ያሰምሩበታል። በዘረኛው መለስ ዜናዊ የሚመራው የወያኔ ቡድን ስራ አስፈጻሚ ቡድን በሚቀጥለው ሳምንት ውስጥ የመጨረሻ ስብሰባ ሊያደርግ መሆኑ ተገለጸ። በዚህ ስብሰባ ላይ በሚቀጥሉት ዘመናት ስልጣን ላይ የሚቆዩት በግልጽ ይታወቃሉ ተብሎ የሚጠበቅ ሲሆን የሚሰናበቱትም በይፋ ይነገራቸዋል ተብሏል። በወያኔ ሳምባ የሚተነፍሱት ሶስቱ የወያኔ ድርጅቶችም እያንዳንዳቸው 99 አዳዲስ የስራ አስፈጻሚ ያቀርባሉ ተብሎ የሚጠበቅ ሲሆን አዳዲስ ወያኔዎችም የነባሮችን ዕጣ ፈንታ በሚቀጥለው ሳምንት ይለይላቸዋል ተብሏል። ይህ በእንዲህ እንዳለም ወያኔ ክልል በማለት በሚጠራው የህዝብ እስር ቤት ውስጥ አዲስ የምክር ቤት መዋቅር የተቋቋመ መሆኑም ተገልጿል። የወያኔ ፕሮፖጋንዳ ወፍጮ የሆነው የሬዲዮና የቴሌቪዥን ድርጅት ሰራተኞች አድሎ እየታመሱ መሆናቸው ተጋለጠ። በወያኔ የሬዲዮና የቴሌቪዥን ድርጅት ውስጥ አይን ያወጣ የዘር መድሎ በመቃወም በርካታ ጋዜጠኞች ስራ መልቀቃቸውና ከሀገር መውጣታቸው የሚታወቅ ሲሆን የወያኔ ጋዜጠኞች ከቅርብ ጊዜ ወዲህ የደሞዝ ጭማሪ ጠይቀው እንደነበርም አይዘነጋም። የሬዲዮና የቴሌቪዥን ጋዜጠኞቹ የደሞዝ ጭማሪ ተብለው ሰሞኑን በየወሩ የ11 ብር ጭማሪ የተደረገላቸው ሲሆን ጋዜጠኞቹ የ9 ወር የተጠራቀመ የደሞዝ ጭማሪ ተብለው 99 ብር እንዲያገኙ ቢደረግም የድጋፍ ሰጪ ተብለው የስለላ ስራ የሚሰሩላቸው የትግራይ ተወላጆችና አንዳንድ ሎሌዎች ግን የ2000 ብር ጭማሪ መግኘታቸውና እስከ 20000 ብር ድረስ ማግኘታቸውም ታውቋል። ይህ አፍላዊ የደሞዝ ጭማሪ በሬዲዮና ቴሌቪዥን ድርጅት ግቢ ውስጥ ትርምስን የፈጠረ ሲሆን የደሞዝ ጭማሪውን ጥናት ያቀነባበረውና ያስፈጸመው ቀንደኛው ወያኔና የመለስ ቀኝ እጅ እንደሆነ የሚነገርለት በረከት ስምኦን መሆኑ ታውቋል። የመለ ዜና ያገድዛ ዜርገትና ይልማት ፕሮፓጋንዳ ከበሮ በሚደበድብበት የሐሰት መረጃና ማስረጃ በሚደረደርበት በአሁኑ ሰዓት ሐሙስ ዕለት በያዝነው የፈረንጆቹ ዓመት የምግብ ዋስትና ሪፖርት ይፋ ወጥቷል። የፓሪስ ውስጥ የኢኮኖሚስቶች ሪፖርት እንደገለጸው ከሆነ ኢትዮጵያ በዓለም ላይ ካሉ የምግብ ዋስትና ከሌላቸው መጨረሻ ተርታ 6ኛ ላይ እንደምትገኝ ይፋ አድርጓል። ሪፖርቱ ከተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ጋር በመተባበር የወጣ ሲሆን በየአገሮቹ ያለውን 12 መመዘኛዎችን መመልከቱን ገልጿል። ከነኚህ መመዘኛዎች ውስጥ የጥራጥሬ ምርት፣ ዓመታዊ የሀገር ውስጥ ምርትና ገቢ፣ አደገኛ የአየር ጸባይ፣ የእርሻ ጥራት፣ የልማት መዋቅር አደላደል፣ ውዝግብና ተአማኒነት ያለው አስተዳደር እንደሚገኝበት ታውቋል። በሪፖርቱ በመጨረሻ 10 ተርታ ከያዙት ውስጥ አፍጋኒስታን ቀዳማ ቦታ ስትይዝ፣ የቀሩት በሙሉ ከአፍሪካ ሲሆኑ ቅደም ተከተላቸውም ዲሞክራቲክ ሪፐብሊክ ኮንጎ፣ ብሩንዲ፣ ኤርትራ፣ ሱዳን፣ ኢትዮጵያ፣ አንጎላ፣ ላይቤሪያ፣ ቻድና ዚምባብዌ ናቸው። የምግብ ዋስትና በማናቸውም ጊዜ ካላቸው ውስጥ የአውሮፓና የአሜሪካ ሀገሮች ተጠቃሽ ሲሆኑ፣ ፊንላንድ ቀደመውን ቦታ ስትይዝ፣ ስዊድን፣ ዴንማርክና ኖርዌይ ተከታታይም ሆነዋል። ሪፖርቱ ጨምሮ እንደገለጸው የምግብ ዋስትናን በማረጋገጥ የመጨረሻው 50 ተርታ ከተቀመጡ ሀገሮች 36ቱ ከሳሃራ በታች የሚገኙ የአፍሪካ ሀገሮች መሆናቸውንም አትቷል። ወያኔ አገሪቱን በእድገትና በልማት አስሮትኩኝ የምግብ ራሷንም እንድትችል ላደርግ ነው ማለት ቆሞ የሚሄድ ውሸቱን ይደስኩር እንጂ በተለያዩ ዓለም አቀፍ ጥናቶች ግን አገሪቱ የዛሬ 20 ዓመት በፊት ከነበረችበት ወደ ኋላ መጓዟን እያሳዩ ነው። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ህብረት የኢህአፓ ድምጽ ነው። በወያኔ የንግድ ድርጅት አማካኝነት ለዘመናዊ ባርነት ወደ አረብ አገራት የሚላኩ ኢትዮጵያን ወጣት ሴቶች ከፍተኛ የሰብአዊ በደል እንደሚደርስባቸውና አንዳንዶቹም ራሳቸውን ለመግደል እንደሚገደዱ በተደጋጋሚ ጊዜያት መዘገባችን ይታወሳል። የተባበሩት አረብ ኤምሬት ቴሌቪዥን ሪፖርት እንዳደረገው አንዲት የ21 ዓመት ኢትዮጵያዊ የቤት ሰራተኛ አሰሪዎቿ በሚደርስባት በደል የተነሳ የ35 ዓመት እድሜ ያለች አሰሪዋና የሁለት ዓመት ከስድስት ወር ልጇን በመግደል ታድና መያዟን ገልጸዋል። እንደ አረብ ኤምሬት ቴሌቪዥን ሪፖርት ከሆነ ኢትዮጵያዊቷ ሰራተኛ አሰሪዋን 70 ቦታ መውጋቷንና መግደሏን፣ የአሰሪዋ ልጁንም ደግሞ ታፍና መግደሏን፣ ግድያውንም ከፈጸመች በኋላ በጓደኛዋ ቤት ውስጥ እያለች በገደለች በ24 ሰዓት በማይሞላ ጊዜ ውስጥ መያዟን ዘግቧል። ኢትዮጵያን ወጣት ሴቶች በአረብ ሀገር ከፍተኛ በደልና ሰበነኩር ውርደት፣ የዘረኝነት ወንጀል ይፈጸምባቸው እንጂ እንደ ዜጎች ጉዳያቸውን የሚከታተል መንግስት ባለመኖሩ ለከፍተኛ ችግር መውደቃቸውና በደም ፍላትና በልህ የራሳቸውን ፍትህ እንዲወስዱ መገደዳቸውን የሚገልጹ የህብረተሰብ ባለሙያዎች ኢትዮጵያኑ ከሀገር ለስራ ሲወጡ ዓለም አቀፍ መስፈርትንና ህግጋትን የተከተሉ ቢሆንና በደላቸውንም አቤት የሚሉበት የህዝብ እረኛ የሆነ ኤምባሲ ቢኖር ለእንዲህ አይነት አደጋ አይጋለጡም ነበር ይላሉ። የመለስ ዜናዊ ዘረኛና አምባገነን አገዛዝ እድገትና ትራንስፎርሜሽን በማለት ባዶ የልማት ጩኸት በሚያሰማበት በአሁኑ ሰዓት በመላ ኢትዮጵያ በተለይም በአዲስ አበባ የሸቀጣሸቀጥ ዋጋ ከሚገባው በላይ እየናረ መሆኑ ታወቀ። ከፍተኛ ጭማሪ ከተደረገባቸው ሸቀጦች ውስጥ ዘይት በሊትር 15 ብር የነበረው ወደ 20 ብር፣ ምስር በኪሎ 10 ብር የነበረው 18 ብር፣ ሽንኩርት 4 ብር የነበረው ወደ 10 ብር፣ ቲማቲም 3 ብር የነበረው ወደ 8 ብር ያሻቀበ ሲሆን የሸቀጥ ዋጋ ጭማሪው የኑሮ ውድነትን እጅግ እንዲንር ሲያደርግ በዝቅተኛና በመካከለኛ ገቢ የሚተዳደሩ ሰዎች ላይ ከፍተኛ የኑሮ ጫና ይፈጥራል ተብሏል። የመለስ ዜናዊ አገዛዝ ነጻ ጋዜጠኞችን ካባረረና ካሳደደም ወዲህ በሀገር ውስጥ በፖለቲካ ጉዳዮች ላይ የሚጽፈውን የአውራ አምባ ታይምስ ጋዜጣን እንዳነጣጠረበት ተገለጸ። የአውራ አምባ ታይምስ ጋዜጣ እንደገለጸው ከሆነ ሮብ ምሽት ላይ ማንነታቸው ያልታወቀ ሰዎች የአውራምባ ታይምስ ቢሮ በመሄድ ዘበኞችን በመደብደብ በኃይል ወደ ቢሮ በመግባት የመዛግብት ብርበራና ብዝበዛ መፈጸማቸው ታውቋል። ይህን ወደ ቢሮ ውስጥ በህገ ወጥ መንገድ መግባትን የተከላከለ ዘበኛ ከፍተኛ የመቁሰል አደጋ ያደረሰበት ሲሆን የጋዜጣው ምክትል ዋና አዘጋጅ ግዛው ለገሰም ማስፈራራታቸው ታውቋል። ጉዳዩ ለወያኔ ፖሊስ ሪፖርት ቢደረግለትም እጅግ ዘግይቶ በመምጣቱ የምርመራ ቃልም ለመውሰድም ሆነ ጉዳዩን ለመከታተል ፍላጎት እንደሌለው ማሳየቱ ይህ ማንነታቸው ባልታወቁ ሰዎች ተፈጸመ የተባለው የወንብድና ተግባር ሳይሆን በወያኔ የተቀባበረና የተሰራ ወያኔያዊ ተግባር መሆኑን ብዙዎቹ ተስማምተውበታል። አድማጮቻችን፣ ለዛሬ ያዘጋጀነው ዜና በዚሁ አበቃ።
አባይ የምግብ አደባባይ በበረዶ ከቀዘቀዙ ምግቦች ሙሉ በሙሉ ነጻ የሆነ ለጤንነቱ ታስቦ በሚገባ የሚዘጋጅ በባልትና ሙያ የተካነ የምግብ ቤቶች ሁሉ ቁንጮ የፈለጉትን የምግብ አይነት ረክተው የሚመገቡበት ቢፈልጉ ክትፎና ዱለት ጥሬ ስጋ ቅልጥ ያለ ጮማ ለሆድ የሚስማማ ፍቅር ለማሞቂያ የአዋዜ ጥብሱ በአይብ ተደባልቆ አሊያም የበሬውን ገባወጣ በልስልሱ ትኩሱን ሲበሉት የመንፈስ እርካታው ገና ምግቡን በጣቱ ጠቅለው ከነማዓዛው በአፍንጫው በኩል ወደ አፉ ሲልኩት ልዩ ቃናው ማስረጃው ነው። በምላስ መፈረማ ያስፈልጎትም በምግብ ጣዕም ለመርካት ሲሹ ወደ አባይ ገበያና ምግብ ቤት በቅ ይበሉ። በስራችንና በሙያችን ይረኩበታል። አባይም ይገደባል፣ ህዝቡም ይመገባል። አባይ ገበያና ምግብ ቤት።
ባጭር ጊዜ ውስጥ እናና ተወዳጅነትን ያተረፈው የአብሲኒያ የኢትዮጵያ ሬስቶራንት በንጽህናና በባለሙያ የተዘጋጁ ጣፋጭ የጾምና የፍስክ ምግቦችን በጥራት ማቅረብ መቀጠሉን እየገለጸን የጋምቤላ ስፖርት ባርም ማንኛውም የስፖርት እንቅስቃሴን ማሳየቱን ከሰኞ እስከ አርብ ከ4 ፒኤም እስከ 8 ፒኤም የሃፒ አወር እንዳለው እየገለጸን የመኪና ማቆሚያ ከሬስቶራንቱ ጀርባ እንደልብ መሆኑን እንገልጻለን። አብሲኒያ የኢትዮጵያ ሬስቶራንት የቢሮ ክፍሎችን ለኪራይ የሚሆኑ የመሰብሰቢያ አዳራሾችም እንዳሉት ይገልጻል። ዘወትር አርብ ቅዳሜና እሁድም የሚዝናኑበት የሚደሰቡበትና የሚጨፍሩበት የሙዚቃ ዝግጅትም እንዳለን ስንገልጽ በታላቅ ደስታና ኩራት ነው። ጣፋጭ ምግብ በልቶ ለመዝናናት የአብሲኒያ ሬስቶራንት አድራሻችን 8221 ጆርጂያ አበኑ፣ ስልክ ቁጥራችንም 301-562-5911 ነው። የአብሲኒያ ሬስቶራንት
በዋሽንግተን ዲሲ ኤምበርት የሚገኝ ቤት መከራየት ይፈልጋሉን? ታዲያ በ1119 ቪ ስትሪት ለአውቶቡስና ለዩ ስትሪት ሜትሮ ቅርብ የሆነ ቦታ አሁኑኑ ይርሶ ይሆናል። ሁለት ክፍል ቤት አለን። ለማንኛውም በስልክ ቁጥር 571-236-9264 ግርማቸውን ወይም 703-867-5656 ጌታነህ ብለው ይደውሉ። መልእክት መተውም ይቻላል። አስታውሱ፣ አትርሱ። 1119 ቪ ስትሪት ለሚገኝ ሁለት ክፍል ቤት በስልክ ቁጥር 571-236-9264 ግርማቸው ወይም 703-867-5656 ጌታነህን ያነጋግሩ።
ስለ ነጻ የአስተርጓሚ አገልግሎት በማናቸውም የመንግስት መስሪያ ቤት፣ ፍርድ ቤት ወይም የሕክምና መስጫና ኢንሹራንስ ነጻ አስተርጓሚ ማግኘት እንደሚችሉ ያውቃሉ? እርሶ የምናገረው አማርኛ ነው፣ አስተርጓሚ ያስፈልገኛል ካሉ እነዚህ ተቋማት ህግን ለማክበርና ንግዳቸውንና አገልግሎታቸውን በይበልጥ ማስተዋወቅ ስለሚፈልጉ በነጻ አስተርጓሚ እንዲቀርብልዎ ያደርጋሉ። የምናገረው አማርኛ ነው፣ አስተርጓሚ ያስፈልገኛል ብለው ይጠይቁ።
አድማጮቻችን በማስከተል ሳምንታዊው የዜና ዘገባ ትንታኔያችን ይቀርባል። በቅድሚያም ርዕሶቹ። ህዝቡ የወያኔ አገዛዝን በቃን ብሎ በካድሬዎች ላይ እርምጃ መውሰድ ጀመረ። ወያኔም ባለስልጣናቱን ከስልጣን ማባረር ጀምሯል። ወያኔ ያወጣው እድገትና ትራንስፎርሜሽን የተሰኘው ቅድ ነጋዴዎች አጣጣሉት የሚሉና ሌሎችም ይገኙበታል። አሁን ወደ ዝርዝሩ።
የሀገሪቱ ህዝብ ዛር ቀለም ሃይማኖት ቋንቋ ሳይለያየውና ሳይገድበው ተከባብሮና ተፋቅሮ ለዘመናት የኖሩትን ክልል በሚል ወያኔ ለአገዛዝ እንዲያመቹ ከፋፍሎ ታሪክና ባህሉን ለማበላሸት ከፍተኛ ጥረት ቢያደርግም ያልተሳካለት ከመሆኑ ባሻገር እስከዛሬ ለ19 የግፍና መከራ ቀንበር ተሸክሞ የነበረውን አገዛዝ ህዝቡ በቃኝ እያለ ምላሽ መስጠት መጀመሩ ታውቋል። የወያኔ ባለስልጣናት ሰሞኑን የድገትና የትራንስፎርሜሽን እቅድ ያሉ አዲስ ህዝብን የማታለያ ስልት ይዘው በቅስቀሳ ላይ በተሰማሩበት ባሁኑ ወቅት በኦሮሚያ ክልል ውስጥ የወያኔ አገዛዝ መረረን ያሉ ህዝቦች በካድሬዎች ላይ እርምጃ መውሰድ መጀመራቸውን ከደረሰን ዘገባ ለማወቅ ተችሏል። በደቡብ ሸዋ ዞን በዱጋ ቦራ ወረዳ ባርሲ ነገሌ ከተማ አቅራቢያ የሚገኙ ቀበሌ ገበሬ ማህበራት ውስጥ ያሉ ነዋሪዎች የወያኔ ካድሬዎች በተደጋጋሚ የሚደርሱባቸውን ቅጥ ያጣ አስተዳደራዊ በደልና ፖለቲካዊ ጫና በመቃወም በህብረት በመሆን በወሰዱት እርምጃ 5 ታጣቂ ሚሊሻዎችና 1 የወረዳው ባለስልጣናትን ደብድበው ማባረራቸውን ከስፍራው የደረሰን ዘገባ ገልጿል። እንደ ዘገባው ገለጻ ከሆነ ናሲ ወር መጀመሪያ ላይ ባርሲ ነገሌ ከተማ አቅራቢያ የሚገኙ ነዋሪዎች ከአባቶቻቸው ጊዜ ጀምሮ የያዙትን መሬት ለዘመዶቻቸው በመስጠታቸው ካድሬዎች ለምን ተሰጣላችሁ እኛ ፍቃድ ሳንሰጣችሁ በሚል በማጨናነቃቸው ህዝቡም በንብረታችን ማንንም አካል አያዘንም በሚል ምላሽ በመስጠታቸው በተፈጠረ ግጭት ከ11 ሰዎች በላይ ለከፍተኛ ጉዳት መዳረጋቸውን ገልጸዋል። በለቱ የወረዳው የኦህዴድ ወያኔ ጽፈት ቤት ኃላፊ 11 ታጣቂ ሚሊሻዎችን አስከትሎ ወደ ስፍራው በመሄድ ያጠሩትን እንዲያፈርሱ ለነዋሪዎች ትዕዛዝ ቢሰጥም አድማጭ በማጣቱ ህዝቡ በዱላ እየተማታ በግድ እንዲያፈርሱ ቢሞክርም በወያኔ የግፍ አገዛዝ ሆድ የባሰው ነዋሪ ህዝብ በህብረት በመሆን በዱላ ሚሊሻዎችና ባለስልጣናቱን ሰባብሮ የጣሏቸው ሲሆን ከኋላው የነበሩ ታጣቂዎች የሩምታ ተኩሶ ከማስጣላቸው በተጨማሪ 5 ነዋሪዎችን በከፍተኛ ሁኔታ ማቁሰላቸው ታውቋል። በገዛ ንብረታችን አዛዥ አንሻም የሚፈልግብንን ግብር በየጊዜው እየከፈልን ነው በማለት ቁጣ ያሰሙት የቀበሌው ገበሬዎች ነዋሪዎች በተደጋጋሚ በሚደርስባቸው በደል በመረር አጋጣሚውን ተጠቅመው ካድሬዎቹንና ታጣቂ ሚሊሻዎቹን በዱላ ከመደብደባቸው በላይ የለበሱትን ልብስ አስወልቀው እርቃናቸውን እንዳስቀሯቸው ከስፍራው የደረሰን የአይን እማኞችን ዋቢ ያደረገው ዘገባ ገልጿል። ለሰዓታት ያህል በተደረገው ፍልሚያ ሽንፈትን የተጎነጩት የወያኔ ካድሬዎችና ታጣቂዎች የደረሱልን ጥሪ በማቅረባቸው ከሻሸመኔ የፌዴራል ፖሊሶች መጥተው ከህፃን እስከ አዋቂ ድረስ ምንም ሳይመርጡ በመሳሪያ ሰደፍና በዱላ ቀጥቅጠው ከፍተኛ ጉዳት ያደረሱባቸው መሆኑ ታውቋል። ከዚህ ቀደም በተመሳሳይ መልኩ ከነዋሪዎች ላይ ያስፈራሩ መሬት እየወሰዱ ሲቸበችቡ የነበሩ የኦህዴድ ወያኔ ካድሬዎች አሁንም በለመዱት መንገድ እኛንን መረከብ ያለብን በሚል ህዝብን ንቀው በወሰዱት እርምጃ ለውርደትና ለጉዳት የተዳረጉ ከመሆኑን ባሻገር ህዝቡም እንዲጎዳ ማድረጋቸው ተረጋግጧል። ግጭቱ ቆሞ የተጎዱት ወገኖች ወደ ህክምና ማዕከል የተወሰዱ ሲሆን እዚያም ሚሊሻዎችና ካድሬዎች ብቻ ሲታከሙ ከነዋሪዎች ጉዳት የደረሰባቸው እንዳይታከሙና አፋጣኝ ህክምና እንዲያገኙ ተከልክለው ወደ አዲስ አበባ ለመምጣት እንደተገደዱ ለማወቅ ተችሏል። በህዝብ ላብና ደም መነገድ የለመዱት የወያኔ ባለስልጣናት በህዝቡ ላይ የደረሰውን ጉዳትና ጥቃት ወደ ጎን በማለት በካድሬው ላይ በተወሰደው እርምጃ በመቆጨት ከህፃን እስከ አዋቂ፣ ከርጉዝ እስከ ሽማግሌ፣ ካሮጊት እስከ አይነ ስውር ሳይቀር በፌዴራል ፖሊሶች እየተደበደቡ እንደሆነ የአይን እማኞች ዋቢ ካደረገው ዘገባ ለማወቅ ተችሏል። የበሰበሰና ያረጀ እንዲሁም የመነቸከ ፖለቲካው በህዝብ ዘንድ እየተጠላ በመምጣቱና ፊት ለፊት መፋለም በተጀመረበት በአሁኑ ሰዓት የህዝቡን ድጋፍ አገኛለሁ በሚል ለመጪው 5 ዓመት የሚሆን አዲስ እቅድ አውጥቻለሁ እያለ ባዶ ፕሮፓጋንዳ እየነዛ ቢገኝም ሁሉም ህዝብ በጥርጣሬ እየተመለከቱት መሆኑን ለማወቅ ተችሏል። 20 ዓመታትን በህዝብ ጫንቃ ላይ ሲያናጥር አንዳችም የረባ ለውጥ ሳያመጣ ኖሮ ዛሬ ማጠፊያው ሲያጥረው በአምስት ዓመት ውስጥ አገሪቷን ከድህነት ህዝቡን ከልመና ላቃለው እያለ ቢወተውትም አድማጭ ጆሮ አጥቶ ያዞን ባያነባ መሆኑን ከተለያዩ ስፍራዎች የሚደርሱ ዘገባዎች ይጠቁማሉ። በተለይም በአዲስ አበባ ከተማ ነጋዴዎችን ግርማ ብሩና የገንዘብና ኢኮኖሚ ልማት ሚኒስትር ዴታ ወያኔው መኮንን ማን ያዘዋል የተባሉት ተሰብስበው ባወያዩበት ወቅት የንግዱ ማህበረሰብ እንደተሳለቀባቸው የደረሰን ዘገባ ጠቁሞ ካድሬዎቹ ከመለስ የተሰጣቸው መመሪያና ትዕዛዝ ለማለት ያህል ብቻ ያሉ እንደሆነ እንጂ እውነት ለውጥ ይመጣል ብለው እንደማያምኑ ነጋዴዎች በይፋ ይናገራሉ። አንዳንድ የንግዱ ማህበረሰብ በብስጭት በ20 ዓመት ያልተመዘገበ እድገት በ5 ዓመት ታምር እንሰራለን ማለታችሁ አሳፋሪና ቀልድ ነው በማለት የተሳለቁባቸው ከመሆኑም በተጨማሪ ጅቡቲ በአቅሟ በህልውናችን ላይ ስትረማመድ ለማስተካከል አንዳችም ጥረት ካለማድረጋችሁ ባሻገር ተሰሚነታችሁ ሁሉ ባዶ መሆኑን ያሳየ በመሆኑ 5 ዓመት ስንዴ ልመና እናቆማለን እያላችሁ የሚረዱን ሀገራት አቅጣጫ ልታስቀይሩ መሞከራችሁ ወንጀል ነው በማለት በንዴት ሲገልጽ ተደምጧል። ግርማ ብሩ አንደበቱ ተሸብቦ ምላቁ ደርቆ ምላሱን ማንቀሳቀስ ተስኖት እንደ መድረክ መሪ ሳይሆን ተሳታፊ መስሎ የዋለ ሲሆን እድሜ ጠገቡ የወያኔ ካድሬ መኮንን ማን ያዘዋል በበኩሉ ማብራራት አቅቶት እመኑን ሁሉንም ያለው ይፈጽማል እያለ ሲወተውት እንደነበረ ታውቋል። ከዚሁ ከአዲሱ እቅድ ጋር በተያያዘ የወያኔ ባለስልጣናትን የማንሳቱ ስራ መስከረም ወር 2003 ዓ.ም መጨረሻ ላይ ይጀመራል ተብሎ የነበረ ቢሆንም ከዛ ቀን ገደብ ፈጥኖ ሰሞኑን መጀመሩ ዘገባ ይገልጻል። የአገሪቷን ህዝቦች ያሰቃየ የሚገኘው ዋና የግፍ መፈጸሚያው የማረሚያ ቤቶች አስተዳደር ኮሚሽን የተባለው መስሪያ ቤት ከዋና አዛዡ ጀምሮ ሹምሽር መጀመሩ ታውቋል። የኮሚሽኑ ምክትል ኮሚሽነር ሆኖ ለብዙ አመታት ሲያገለግል የቆየው ብርሃነ መልካ ወዲሻምብል ካለፊነቱ የተነሳ ሲሆን ሌሎች 2 ጀነራሎችና 2 ኮሎኔሎች ከስልጣናቸው እንዲነሱና በእጃቸው የሚገኙ ንብረቶች እንዲያስረክቡ መታዘዛቸው ታውቋል። ሰሞኑን በስልክ በደረሰን ጥቆማ መሰረት ከስልጣናቸው እንዲነሱና ንብረት እንዲያስረክቡ ከፌደራል ጉዳዮች ሚኒስቴር ትዛዝ የደረሳቸው አንደኛ ብራኑ መልካ ወዲሻምብል ምክትል ኮሚሽነር፣ ጀነራል አክሉ የመምሪያ ኃላፊ፣ ጀነራል አብርሃም ተክላረጋይ የአንድ መምሪያ ኃላፊ፣ ኮሎኔል አብዱልለጢፍ የኮሚሽኑ ህግ ኃላፊ፣ አምስተኛ ኮሎኔል አበበ ዘሚካኤል የቃሊቲ እስር ቤት አዛዥ መሆናቸው ታውቋል። እንደ ውስጥ አዋቂ ምንጮች ጥቆማ ከሆነ እነዚህ ወያኔ ሹመኛ ግለሰቦች ምንም እንኳን ካሉበት ቦታ ቢነሱም ለጊዜው ይሁን እንጂ በቀጣይ ሌላ መስሪያ ቤት ውስጥ ሊመደቡ ይችላሉ ሲሉ ግምታቸውን የሰጡም አልጠፉም። የዚህ መስሪያ ቤት ኮሚሽነር የነበረው መኮንን አሰጌ የተባለ ግለሰብ እንደነበረ ውስጥ አዋቂ ምንጮች ጠቁሞ ግለሰቡ የወያኔ ቡድን አካሄድ ስላልጣመው በህመም አመካኝቶ ስራውን መልቀቁ ታውቋል። መኮንን አሰጌ የተባለው ግለሰብም የወያኔን ፖለቲካ እርግፍ አድርጎ ትቶ በግሉ እየሰራ እንደሚገኝ ምንጮች ጠቁመዋል። በዓለም ላይ ከፍተኛ እድገት እያስመዘገብኩ ነው እያለ የወያኔ ቡድን እየነፈፈ ባለበት በአሁኑ ወቅት ኢትዮጵያ ከዓለም የመጨረሻ ደሃ ሀገራት ውስጥ 2ኛ መሆኗን አንድ የዓለም አቀፍ ተቋም አጋልጧል። በቅርቡ ይፋ በተደረገው አዲስ የድህነት አመላካች ጥናት መሰረት የኢትዮጵያ የዓለማችን 2ኛዋ ደሃ ሀገር መሆኗን በይፋ መግለጹ ታውቋል። የወያኔ መሪ መለስ ዜናዊ ሰሞኑን በሰጠው ድንገተኛ ጋዜጣዊ መግለጫ ሲያቀርብ ያላንዳች ሀፍረትና ዱንታ 2 አሃዝ እድገት በየዓመቱ እያስመዘገብን ሲሆን በቀጣዩ 5 ዓመት ደግሞ 15% እድገት አስመዝግበን ድህነትን ከሀገሪቷ እናባረራለን፣ ስራ አጥነትን ጨርሶ እናጠፋለን እያለ ቢደሰኩሩም ያለው ተጨባጭ ሁኔታ ግን አሁንም በድህነት ከዓለም 2ኛ ደረጃ ላይ እንደተቀመጠች ጥናቱ ያመለከተ መሆኑ ታውቋል። በኦክስፎርድ ዩኒቨርሲቲ እና በተባበሩት መንግስታት ድርጅት የልማት ፕሮግራም ጥናት ተደርጎ በተዘጋጀው መሰረት ፈርጀ ብዙ የደህንነት ችግሮች ተተብትበው ካሉ የዓለም ሀገራት መካከል ኢትዮጵያ ግንባር ቀደም በመሆን የተቀመጠች መሆኑን የዓለም አቀፍ ድርጅት ምልከታ አረጋግጧል። ኒጀርን ተከትላ በሁለተኛነት በደህንነት የተቀመጠችውን ሀገር የወያኔ መሪ መለሰን ጨምሮ ሌሎች ባለስልጣናት ከህዝቡና ከሀገሪቱ እየዘረፉ ኪሳቸውን ያደለቡና ያከማቹት ሀብት እያደገ በሄደ ቁጥር ሀገሪቱ አደገች እየመሰላቸው ባለ 2 ድርጅት እድገት አስመዘገብን እያሉ ባለ ፕሮፓጋንዳ እየነዙ ቢሆንም ሩቅ ሳይሄዱ በቅርቡ ውሸታቸው ተጋልጦ የአደባባይ ምስጢር ሊሆን ችሏል። የወያኔ መሪ መለስ ዜናዊ 11% በተከታታይ ዓመታት እድገት አስመዝግበናል እያለ እየወተወተ ቢገኝም አሁን ያለው መሰረታዊ የተባለ የህዝቡ ፍጆታዎች ከመርከስ ይልቅ እየናሩ ከመምጣታቸው ባሻገር ህዝቡ ቀድሞ ከነበረበት የድህነት አረንቋ ሳይላቀቅ አሁን እየባሰ ወደ አዘቅት እየገባ መሆኑን በጋድ እየታያለ መሆኑ ታውቋል። የዓለም አቀፍ ድርጅቶች የተለያዩ ጥናቶችን አድርጎ ይፋ ባደረገው ውጤት መሰረት የጤና ችግር በህዝቡ ላይ የሚደርሱት ሊቀረፉ ያለመቻላቸው፣ ትምህርት ቤቶች የተሟሉ ያለመሆናቸው፣ የህዝቡ ኑሮ ከቀን ወደ ቀን እያሽቆለቆለ እንደ ካሮት እድገት ወታች መሆኑን፣ መሰረታዊ ፍጆታዎች እየናሩ መምጣታቸውን በማገናዘብ ኢትዮጵያ የድሆች ድሃ መሆኗን በጥናቱ አረጋግጧል። እነ መለስ ዜናዊ ግን በመሳሪያ ኃይል አስፈራርተው የያዙትን ስልጣን ለማጠናከር ሲሉ ብቻ አገሪቱ ፈጣን እድገት እያስመዘገበች ከመሆኗን ባሻገር በፈጣን እድገት እየገሰገሰች እንደሆነች የህዝቡ ጆሮን ከሚያደነቁር አሰልቺ ባዶ ፕሮፓጋንዳ እየወተወቱ የሚገኝ ቢሆንም እውነትና ንጋት እንዲሉ ያለው እውነተኛ መረጃ ግን ኢትዮጵያ በፊት ከነበረችበት የድህነት ደረጃ እጅግ በከፋ ሁኔታ ውስጥ መኖሯን ጥናቱ አረጋግጧል። ሰሞኑን ለ20 አመት የስልጣን ዘመን ማራዘሚያ የሚሆነውን አዲስ የህዝብ ማጭበርበሪያ ዘዴ ነጥፎ እድገትና የትራንስፎርሜሽን እቅድ እያለ በየስርቻው ነጋዴውን፣ ካድሬውን፣ መምህራኖችን፣ የባንክ ባለሙያዎችን፣ የኢንሹራንስ ባለሙያዎችና ሌሎችንም የህብረተሰብ ክፍሎች አሰልቺ በሆነ መልኩ በግድ ስልጠና እየሰጠ እመኑ በሚለው በዚህ ቆርጦ ቀጥል በሆነው መለስ ባዘጋጀው ጽሑፍ ላይ በቀጣዩ 5 አመታት ድህነት ይጠፋል፣ ስራ አጥነት ታሪክ ሆኖ ይቀራል፣ መሰረታዊ የልማት አውታሮች እጅግ ልዩ ይሆናሉ በሚል እየወተወተ ቢሆንም በአሁኑ ሰዓት ኑሮ ከመሻሻል ይልቅ እየባሰበት ከመሆኑ በተጨማሪ ደሃው ህዝብ በቀን አንድ ጉርሻ መቅመስ አቅቶት በያውላላ ሜዳ ላይ ሞቶ እንደሚገኝ እየታወቀ እነ መለስ ዜናዊ የዓለምን ህዝብ ለማታለል ቁጥሩን እየደረደሩ መሆኑ የሚያሳዝንም የሚያሳፍር መሆኑን ዘገባው አብራርቷል። ሌላው ቢቀር በወያኔ ስልጣን ከያዘ ጀምሮ በአገሪቱ ውስጥ ያሉ የረሃብ ተጠቂ ዜጎች ቁጥር ከመቀነስ ይልቅ እየጨመረ አስቸኳይ ምግብ እርዳታ የሚፈልገው ኢትዮጵያዊ 2 ዲጂት ሚሊዮን እየሆነ መምጣቱ አገሪቱ በድህነት አረንቋ ውስጥ እየዳከረች ለመሆኑ ከበቂ በላይ ማስረጃ መሆኑ እየታወቀ እነ መለስ ዜናዊ የአገሪቱን ስልጣን ብቻ ሳይሆን ሀብትም ጭምር በዘመዶቻቸው በሚስቶቻቸው ስም በውጭ ሀገርና ከሀገር ውስጥ ያከማቹት ሀብት መጠን እያደገ በመምጣቱ በራሳቸው ኪስ እያሰሉ በኢትዮጵያ ህዝብ ላይ እየተሳለቁ መሆኑን እያሳዩ ነው ሲሉ ስማቸው እንዳይገለጽ ያልፈለጉ የምጣኔ ሀብት ባለሙያ በብስጭት ሲገልጹ ሰምተዋል። አክለውም እኚህ ባለሙያ እንዳሉት ከሆነ በአሁኑ ሰዓት ከ6 ሚሊዮን ህዝብ በላይ በአስቸኳይ የምግብ እርዳታ እንደሚፈልግ፣ ይህንን እንኳን በበጎ ፈቃደኝነት እንስጥ ብሎ የገቡትን ለጋሽ ድርጅቶች የተለያዩ ሰበቦችን እየለጠፉባቸው ተገቢ ድጋፍ እንዳያደርጉ እያባረሯቸው ነው ሲሉ ካሉ በኋላ የወያኔ ቡድን በመሳሪያ ኃይል በመተማመን ብቻ ለሚሞተው ህዝብ ካለመጨነቅ በተጨማሪ የኢትዮጵያን ህዝብ እንደናቀው የሚያሳይ ነው ሲሉ ትችታቸውን ገልጸዋል። እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ።
ለምንስ ይዋሻል? እስከ መቼስ ይዋሻል? ክፍል 4 የወያኔን ፓርላማ ምን ነዋ ንብ ሞላው ቀፎ በመሆኑ ነዋ እየተባለ ያለው የወያኔን የዴሞክራሲና የፓርላማ ስርዓት ዋሾነት፣ ቧልትነትና ቀፎነት በሚገባ ይገልጻዋል። ለነገሩ ያለፉት 2 አገዛዞችም ፓርላማዎች ወይም ሸንጎዎች የይስሙላና የመጫወቻ ወይም የመጦሪያ ተቋሞች እንጂ የዴሞክራሲያዊ ስርዓት አገዛዝ ነጸብራቆች አልነበሩም። በሐሰት ላይ ተመስርተውና ሐሰትን መሰረት አድርገው የሚገዙ ኃይሎች ነበሩና ናቸውናም ህብረተሰቡን በሐሰት ፕሮፓጋንዳ ናላውን እያዞሩ ባዶ ተስፋን እየመገቡ በቁስሉ ላይ ጨው እየነሰነሱ ቢቆዩም ጸረ ህዝብነታቸውንና ውሸታምነታቸውን ምን ቢፍጨረጨሩ ሊሸፍኑ አቅቷቸው ተጋልጠዋል። በኢህአፓ ላይ መጠነ ሰፊ ሐሰትና ውሸት ያሰራጨው ያለፈው አረመኔ ስርዓት ሲሆን ዛሬም የዚሁ ስርዓት አገዛዝ ጋሻ ጃግሬዎች በወንጀላቸው ማፈርን ትተው እንዲያውም ኢህአፓን ሊከሱ አዲስ ታሪክ ሊተርኩ ጀግና ተባብለው ሊሸላልሙ ተነስተዋልና ያ ጊዜ ያለፈበት ውሸት ሁሉ ተሐድሶ ተሰጥቶት በመናፈስ ላይ ነው። ነበረ ትዛለን ምስክርነት እነሆ አቀረብን እያሉ ትናንት እርምጃ ይወሰድበት እያሉ ስንቱን የፖለቲካ እስረኛ ሰነድ ላይ እንዳልፈረሙ ሁሉ ዛሬም አይናቸውን በጨዋጥበው ሐሰትን በኢህአፓ ላይ ያሰራጫሉ። የማያውቁትን ታሪክ አወቅን ብለው ሐቅን አንቀው ገለው በሬ ወለደው ሸታቸውን በመጽሐፍ መልክ አሳትመው እንዲያሰራጩም ወያኔ ሙሉ ትብብርን ያደርግላቸዋል። ለነዚህ የሐሰት ጠራቂዎች በዝርዝር መልስ መስጠት ባንገደድም አልፎ አልፎ ግን በመደጋገሙ እውነት መስሎ እንዳይወሰድ ውሸትን ውሸት ብሎ ማጋለጥ የግድ ይሆናል። ኢህአፓ በሀገር ወዳድና ተራማጅ የኢትዮጵያ ልጆች የተመሰረተ ሆኖ ሳለ የሐሰት ዘማቾቹ ኢህአፓ አንዴም በሻቢያ አሊያም በምዕራባውያን የስለላ ድርጅቶች ተመሰረተ ብለው ይዋሻሉ። ሌሎች ደግሞ አዲስ ታሪክ በመጻፍና ራሳቸውን መስራችና አልፎም ያልነበሩትን የአመራር አባልነት ለራሳቸው ሰጥተው ያሰተረካቸውን ሳያፍሩ ያስጀምጣሉ። አባል ነበርን ለፈፋም ቀጥለው ለሚያቀርቡት ውሸት ማጠየቂያ ሆኖ ይገኛል። ነበረ ነበርን ለማለትና የራስን ውሸት እንደ ሀቅ ለማቅረብ ነው። በኢሃፓ መስራች ጉባኤ ተገኝተው አመራር ተመድበው ከነበሩት ዛሬ በሕይወት ያሉት ሁለት ብቻ ሲሆኑ በድርጅቱ የቀጠለው ደግሞ አንድ ብቻ መሆኑ ሀቅ ነው። ስለዚህም የነ መስራች ነበርን ጫጫታ የሐሰት ታሪክ መሆኑ ይጋለጣል። ኢሃፓ ተመስርቶ የሰራዊቱን እርሾ ሻቢያ ዘንድ ሳይሆን በፍልስጤሞች ዘንድ አሰልጥኖ ወደ ሀገር ሊያስገባ ሲነሳ በሶማሊያ በኩል ወደ ባሌ፣ በሱዳን በኩል ደግሞ ወደ ጎንደር ጎጃም መዝለቅ ባለመቻሉና ትግሉንም መጀመር ስለነበረበት ወደ ትግራይ ለመዝለቅ በመወሰኑ ከሻቢያ ጋር ግንኙነትን አደረገ። ሻቢያም አንዱ ክፍል ሊተባበር ቢነሳም ሌላው ክፍል ደግሞ ኢሃፓ የኤርትራን ቅኝ ግዛትነት ካልተቀበለ በሚል ንትርክ ጀምሮ ወደ ትግራይ መዝለቅ የነበረባቸው በዚያው በኤርትራ በረሃ ለዓመት ያህል መቆየታቸው የግድ ሆነ። ሻቢያም በዚህ ወቅት ወያኔን በማደራጀትና ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ በማስፈረምም የወያኔ ቡድን የኢሃፓም ኃይል ቀድሞ ወደ ትግራይ እንዲዘልቅ አደረገው። የኤርትራ ግንባሮች ኢሃፓን በወዳጅነት ሳይሆን በጠላትነትና ትምክህተኝነት ፈርጀው ሊያጠቁት ለመባጀታቸው ደግሞ ምስክር የሚጠይቀን ሊኖርም አይችልም። ኢሃፓ መቼም ቢሆን ግን ታሪኩን ክዶ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ አልፈረመም። ችግሩ በሰላማዊና ዴሞክራሲያዊ መንገድ አልፎም በተጨባጭ በፌዴሬሽን ትስስር ይፈታ አለ እንጂ። ወያኔና የደርግ ታሪክ ሸምጣጮች በሞላ ያገዛዛቸውን መሰረታዊና ጸረ ሕዝብ ጥፋቶች ሁሉ በኢሃፓ ላይ ለመላከክ መጣራቸው ያለና የቀጠለ ነው። አንዱ የደርግ ሻምበል ለምሳሌ ጀብሃ ለኢሃፓ መሳሪያ ሲሰጥ ኢሃፓ ሶማሊያን ደግፎ በደርግ ጦር ላይ ሲተኩስ እንደነበር ወዘተ ጽፏል። መንግስቱ ያዞምባውን እየረጨ ኢሃፓ ዚያድ ባሬን ደገፈ ብሎ ጦሩን ያታለለበትና በግርግሩም ኢሃፓ ላይ ዘመቻውን ያጧጧፈበትን ውሸት ሲያድስ ነው። የኢሃፓ አባላት በተለይም በጦር ውስጥ የነበሩት ሕይወታቸውን ለአገራቸው ሰጡ እንጂ ጠላትን ወዳጅ ብለው በወንድሞቻቸው ላይ አልተኮሱም። ኤርትራንም ያስገነጠሉት ችግሩን መፍታት ያቃታቸውና በፍጅትና ግድያ ለግንባሮቹ ደጋፊዎችን የሰጡት አገዛዞችና ግንባሮቹን የረዱት የባዕድ ኃይሎች እንጂ ኢሃፓ አይደለም። ዛሬ ጀግና በሉን ባዮች የደርጉ መኮንኖችም አብዛኞቹ አረመኔው መንግስት መሪዎቻቸውን ሲገድል በዝምታ የተቀበሉና ጦሩንም መምራት አቅቷቸው ሽንፈትን የተከናነቡት ናቸው ተጠያቂ። ከሻቢያ ዶላርን ተቀብለው ምስጢር እያሾለኩ ጦሩን ለሽንፈት የዳረጉ ኢሃፓዎች ሳይሆኑ ከሃዲ ጀነራሎች ነበሩ። መፈንቅለ መንግስት የሞከሩትን በግፍ የጨፈጨፉ ያገዛዙ ኮማንዶዎችና ወታደሮች እንጂ ኢሃፓ አልነበረም። ደርጉም የአገር ልጆችን በሽብር ጨፍጭፎና አገር ወዳድ መኮንኖችን ረሽኖ አገራዊ ኃይልን በማዳከሙ ለግንባሮቹ ድልና በአጠቃላይም ለጠባቦች መጠናከር ድልዳል አመቻችቷል። ሐቁ ይህ ሆኖ ሳለ ውሸትን መለፈፉ ምን ይጠቅማል? ሀገር ያስረከበውን አገዛዝስ ጀግና ብሎ ለማወደስና ለመሸላለም መሯሯጥ ምን ይባላል? ኢሃፓ ህብረ ብሔራዊ ድርጅት ስለነበርም በአቋሙ ደረጃ በትምክህት ሆነ በጥበት ሊከሰስ የሚችል አልነበረም። ዛሬም ቢሆን ጠባቦችን ሁሉ በመታገል ላይ ነው። ትምክህት አንቋቸው በሕዝብ ላይ በጅምላ የሚያጓሩትንም በመታገል ላይ ነው። ጸረ ወያኔ ነን ቢሉም ለሕዝብ አንድነት ጠንቅ ናቸውና። በመሆኑም የአባ የአማራዎች ድርጅት ነው ሲባል የከረመውና አሁንም በአንዳንድ ጠባቦች የሚስተጋባው ሐሰት መሆኑ ለማንም ግልጽ ነው። በሌላ በኩል ደግሞ የአባ የትግሬዎች ወይም ኤርትራውያን ድርጅት ነበር ብለው የሚዋሹትንም መጥቀስ ያስፈልጋል። በብሔረሰብ ደረጃ ጠበው ያሉ ቡድኖች የኢሃፓ ህብረ ብሔራዊነት ቢቆጠቁጣቸው የሚገርም አይደለም። ያ ኤርትራውያን በኢሃፓ አባልነት ተሰልፈው ታግለው መስዋዕትነት መክፈላቸው የኤርትራንም ግንባሮች ያስቆጣ፣ የኦጋዴን ተወላጆችም ኢሃፓ ውስጥ አባል መሆናቸው ሶማሊያን ያበሳጨ፣ በርካታ ኦሮሞዎች ኢሃፓም ሆነው መታገላቸው ኦነግን ያበገነ መሆኑም የታወቀ ነው። በኢሃፓ ውስጥ ከሁሉም ብሔረሰቦች የተውጣጡ ታጋዮች ተሰልፈው ታሪክ ሰርተዋል፣ እየታገሉም ናቸው። ሀገሬ ኢትዮጵያ ብሔረሰቤ ኢሃፓ ብለው የታገሉ ናቸው ማለትም እንችላለን። ማን ከየት እንደመጣ ለኢሃፓዎች ዋና ጥያቄ ሆኖ አያውቅም። ኢትዮጵያዊነትና ዴሞክራሲያዊነት ህዝባዊነት ነበር ዋናው ጉዳይ። አሁንም ቢሆን ይሄ ነው ዋናው ተፈላጊ እንጂ ውልደትና ብሔረሰብ ምንጭ አይደለም። ኢሃፓ የኢትዮጵያ እንጂ የአንድ ብሔረሰብ ድርጅት አይደለም። እስቲ ሌሎች ይህን ይበሉና ሐቅ መሆኑ ይፈተሽ። የብሔረሰብ እኩልነት ይረጋገጥ ስላለም አንድነትን ተጻረረ ሊሉ የሚፈልጉት ደግሞ ስለ አንድነትና መብት ከቶም የተረዱ አይደሉም። ስለዚህም የኢህአፓን አገር ወዳድነትና ኢትዮጵያዊነት ማንም ሊጠይቅ የሚችል ኃይል የለም። የኢህአፓን ያህል ለአገሩ አልተዋደቀምና። ወያኔ ኢትዮጵያ ትገነጣጠል ብሎ ለግንጠላ የታገለና አሁንም ኢትዮጵያን እያደማና እያዳከመ ያለ ካዲ ኃይል ነው። የታወቀው ጸረ ኢትዮጵያ ስብሐት ነጋ በሶማሊያ ወረራ ጊዜ ደርግ ላይ ተኩስ አቁመን ከጦሩ ጋር ልንሰለፍ ነበር ያለው ጭልጥ ያለ ውሸት መሆኑ ግልጽ ነው። ከግማሽ በላይ የኢትዮጵያ ምድር የሶማሊያ ነው ብሎ ፈርሞ በሞቃዲሾ ቢሮ ከፍቶ በሶማሊያ ይረዳ የነበረው ወያኔ የዚያድ ባሬ ጭፍን ደጋፊ መሆኑ የሚታወቅ ሐቅ ነው። ዛሬ በየድርጅቱ የተቆለቆሉት ብዙዎቹ ደግሞ ኢትዮጵያን ካንበረከከው አረመኔ ኮሎኔል ጋርና ጎን ተሰልፈው ህዝብን ሲያጠቁና አገርን ሲጎዱ የነበሩ ናቸውና ስለ አገር ወዳድነት ሊያወሱ አይችሉም። ቆመንለታል ላሉትም ብሔረሰብ የተዋደቁም አልነበሩም። አጋጣሚው ባመቻቸው ሁሉ ስልጣን ከያዘው ጋር እየተቃቀፉ ህዝባችን ያሉትን የረሱ ነበሩ። ኢህአፓ ከደርግም ሆነ ከወያኔም ጋር ተቃቅፎ ህዝብን አልካደም፣ ማለትም ሀገርን ለጥቅም አሳልፎ አልሰጠም። ኢህአፓ ባረመኔው የደርግ ሽብር ሲጠቃ የቀበሌና ከፍተኛ ታጣቂዎች ወይም የሽብሩ አራማጆች የነበሩ ዛሬ በየድርጅቱ ተሰግስገው ያን አሰቃቂና ሳፋሪ ታሪካቸውን በመደበቅ ውሸት የሚነዙት እነማን እንደሆኑ ህዝብ ያውቃል። የደርግ ሹመኞች የነበሩ ኢህአፓዎች የሉም። ህዝብን ክደው ከነበሩትና ድርጅቱ ሊጠየቅባቸው ከማይችለው የአንጃ መንጋ ሌላ። ወያኔ ሲመጣም ኢህአፓ ለግድያና ለእስር ተዳረገ እንጂ እነ ገብረ እግዚአብሔር ጋይም በአዲስ አበባ ተታኩሰው ተሰው እንጂ በወያኔ አልተሾሙም ወይም ከሀገር የመውጫ ቪዛ ተሰጥቶት አባላቱን አስይዞ በአሳፋሪ መንገድ መሪዎቹን ከሀገር አላወጣም። ኢሃፓ ድርጅቱንና ህዝብን ለወያኔ አሳልፈው ሊሰጡ የቃጡትንም አንጃ ብሎ አስወገደ እንጂ በርቱ አላላቸው። ዛሬም ቢሆን መለስ ዜናዊ ኑንወያይ ህገ ወያኔን ተቀበሉልኝ ሲል ጆሮ ሰጥተው ህዝብን የሚክዱትን ያወግዛል እንጂ ሂዱለት ጎበዞች አይልም ኢሃፓ። ማን ነው ኢትዮጵያዊ ታዲያ? ለአገሩ የታገለና የተሰዋውና መከራን እየተቀበለ ያለው ወይስ አገሬ አገሬ ብሎ በዘፈንና በማቅራራት ተወስኖ ሀገር ስትጣራ ጆሮውን ዘግቶ የግል ኑሮውን የሚያመቻቸው? ኢትዮጵያዊነቱን የካደው ሰብዕናውን ለባለቱጃር የሸጠውና ራሱን ያዋረደው ሐቁ ሲታይ ግን ኢትዮጵያ ማን ነው የሞተልኝ ብትል የቀድሞውና የዛሬው የባንዳ መንጋ ሳይሆን ስማቸው የሚጠራው የቀድሞ አርበኞችና በቅድሚያ ደግሞ የኢሃፓ ነው። ኢሃፓ ሌሎች ድርጅቶችን ያጠቃል ተብሎም በሐሰት በድግግሞሽ ይቀርባል። ቂመኛ ነውም ይባላል። በመሰረቱ የወጋ ቢረሳ የተወጋ አይረሳ ነውና ስንትና ስንት ሺህ ጓዶቻችንና ህዝብን የፈጁትን ልንፋረድ ብንነሳ ልንወቀስ አይገባም። በጠላት ላይ ቂም መያዝና ጥላቻን መያዝ ተገቢና አስፈላጊም ነው። ጠላትን ወዳጅ ማለት ለውድቀትና ባርነት ዳራጊ ነውና ያባ ግን ለሀገር ትግል አስፈላጊ ሆኖ በተገኘበት ደግሞ ትናንት ካደሙትና ወንጀለኛ ብሎ ከፈረጃቸውም ጋር በጋራና ወቅታዊ ጠላት ላይ ለመረባረብ ሲል ብቻ አብሯቸው ለመሰለፍ ሞክሯል። ያፈሰሱት ደም እያቃዣቸው በነሱ ብሶ ያባን ሊያጠቁና ሊወጉ ወይም ሊያዳከሙ ቢነሱም ቅሉ ጓዶቻችንን ባሲምባ የፈጀውና ያስፈጀው የወያኔ ቀድሞ መሪ ከወያኔ ተጣላው በማለቱ የደርግ አመራር አባልና ሞትን ፈራጅ ዳኛ የነበረውም ኮሎኔል በዘመናዊ ባንዳነት ተፈርጆ የነበረውና ስንቱን ወጣት በነጻ እርምጃ ያስፈጀውና የፈጀውን ቡድን የሚመራውም ሳይቀር ለአገር ጥቅም በሚል በግንባር ደረጃ ኢሃፓ አቅፎ ሊታገል መሞከሩ የማይካድ ሐቅ ነው። በሌላ በኩል ደግሞ ዛሬ በየድርጅቱ የተሰገሰጉ ወንጀለኞች የህዝብ ጎራ ለመቀላቀል ቢያንስ ንስሐ ይግቡ ብሎ መጠየቅ ሲያንስ ነው የሚልም ጥፋታችሁን እመኑ ህዝብንም ይቅርታ ጠይቁ ብሎ ኢሃፓ ትክክለኛና ተገቢውን አቋም ወስዷል። ኢሃፓ ደምቷል፣ ተጠቅቷል። የህዝብ ስቃይም ይሰማዋልና ህዝብን የበደሉትን በዝምታ ካጨቀያቸው የንጹሃን ደም ጋር ሊያቅፋቸው አይቻላውም፣ አይቻልም። በዋናው ጠላት ላይ በማተኮር በሚል ዝም ቢላቸውም አልተውትምና ዝም ሊላቸው አልቻለም። የትናንት ወያኔዎች ማለትም ወያኔ ለስልጣን ሲበቃ የወያኔ ቁንጮ መሪዎች የነበሩና ህዝብን የበደሉ ጦርነት እንሰራባችኋለን ያሉን በኢሃፓ ላይ ጦርነት የከፈቱ አባላቱን የገደሉና ደብዛቸውን ያጠፉ ዛሬ አይናቸውን በጨው አጥበው ያጠፋ ነው የለም የምናውቀው የለም በሚልና ሁሉንም ጥፋት በመለስ ዜናዊ ላይ ብቻ ጥለው የህዝብ መሪ በሉን ሲሉ ኢሃፓ ይህን አሰቃቂ ሁኔታ ሊያስተናግድ ወይም በዝምታ ሊያልፈው አይችልም። ዛሬ የሆነ ድርጅት መሪ ነን ስላሉ ብቻ ከበሬታ ሊሰጣቸው የሚችልና የሚገባ አይደለምና ቀይ ሽብር መካሄዱን የሚክድ የኢሰፓ መሪ የነበር ዶክተር ደግሞ የሆነ ድርጅት አባል ነውና ዛሬ ያን ቆሻሻ ታሪክ ሆነ ዛሬም ሽብሩን በመካድ የሚለፍፈውን በዝምታ አሳልፉት ሊባል የሚገባ አይደለም። ብላንክ ቼክ ወይም ሙሉ ስልጣንን ሰጥቶናልና ይፍቹት ህዝብን ሲል መንግስቱን ይገፋፋ የነበር ይህ ዶክተር የጓዳችንን አይን በሳንጃ ሊያጠፋ የሞከረና በባንዳነት ተሰልፎ አረመኔውን ደርግ ሲያገለግል የነበረ የዛሬ ፕሮፌሰር መሳሪያ ይዛችኋልና ተጠቀሙበት ብሎ ያሳሰበና ለሲቪል ስልጣን እንዳይለቅ ደርጉን ይመክር የነበር እና መለስን ልጄ ያለ ፕሮፌሰር ዛሬ የሆነ ድርጅት አባል ሆኗልና ትግልን ሲያደፈርሱና ወደዱም ጠሉም በተጨባጭ ወያኔን ሲያግዙ በዝምታ እለፏቸውን ይሃፓ የሚሰማ አይደለም። በሚባለው መንገድ ከቀጠለኮ ነገ አረመኔውን መንግስቱን ጀግና ብለው ሊሸልሙ የሚያቆቁቡት ይሳካላቸዋል ማለት ነው። ህዝብ ጀግናውንና ወንጀለኞቹን መለየት መቻል አለበት። በግርግር ወንጀለኛን አገዛዝና ቁንጮቹን ጀግና ብሎ ለመሰየም የሚደረገው ርብርቦሽ በመሰረቱ ጸረ ህዝብ እንቅስቃሴ ነው። ንስሐ ይቅደም፣ ሐቁ ይነገር። የትግልና የህዝብ ጎራ ወንጀለኞች የሚርመሰመሱበት ከሆነ ህዝብ በዋና ጠላቱ ላይ ድልን አያገኝም። ቢያገኝም ከሚወድቀው አገዛዝ የባሰ ሆኖ አገርና ህዝብ ያስለቅሳል። ስለዚህም ያባ የህዝብ ትግል እንዳይጎዳና የጠራ እንዲሆን ፈለገ እንጂ ድርጅቶችን ለማጥቃት በሚል ተንቀሳቀሰ ማለት ሐሰት ነው። የዚህ ጉዳይ ሌላ ገጽታ ደግሞ ከዚህ በፊት ጣዖት አንጠርብም አናስጠርብም ያልነውን ይመለከታል። ያባ ስለ ድርጅትና የድርጅት መሪዎች ያለው ግንዛቤና አቋም ከሌሎች መለየቱ ሐቅ ነው። ድርጅት ህዝብን ለማገልገል ለማታገል መሳሪያ ሆኖ መገኘት ያለበት እንጂ በህዝብ ላይ የሚጫን አውቀልሃለሁ ባይጎል ሊሆን አይገባውም ብሎ ያምናል። የድርጅት መሪዎችም በጽናታቸው ንቃታቸው ቆራጥነታቸውና ችሎታቸው የተነሳ በቦታው ይመደባሉ እንጂ በድርጅትም በህዝብም ላይ የሚከፈሱ ሁሉን አዋቂ ሁሉን አዛዦች ግብዞች ሊሆኑ አይገባም ብሎ ያባ ያምናል። ሐውልት ይሰራልን ሁሉም በርከክልን ጣዖቶች ሊሆኑ የማይገባም ባይ ነው። ስለዚህም የድርጅት መሪዎች ሲያጠፉ ባባሎቻቸውም ሆነ በህዝብ ሊተቹ የሚገባቸው ናቸው እንጂ ስልጣናቸው የማይደፈር ወይም ከተተቹ ክብር ነክ ወንጀል የሚሆን ከሆነ ድርጅቱ ችግር ውስጥ መግባቱ የማይቀር ነው። ነውና ያባ ፈላጭ ቆራጭ የሚሆን አንድ ሊቀመንበር በውስጡ አልሰየመም። ለመሆን የቃጡትንም ባጭር አስቀርቶ ያው አንጃነታቸው ወይም በታኝነታቸው ማጥ ውስጥ ገብተዋል። የድርጅት መሪዎችን በስራቸውና በጽናታቸው ማክበር ሲገባ በሌላ በኩል ተክለሰውነት ገንብቶ ጣዖት አድርጎ ማምለክ ደግሞ ድርጅትንም ትግልንም ይጎዳል። ሃይማኖት ላላቸው ደግሞ አምልኮ ተባዕድ ይሆንባቸዋል። ከዚህ በፊት አንድ ማሪን የጋንዲ ማርቲን ሉተር ኪንግ እና የኢየሱስ ጥምረትና ነጻብረቅ ናቸው መባል ተደርሶ እንደነበር እናስታውሳለን። ነገርን በልክና በሚዛን መያዝ በልህነት መሆኑ መረሳት የለበትም። በሶቪየት ህብረት ስታሊን፣ በቻይና ማኦ ዜዶንግ፣ በኮሪያ ሟቹም ሆነ ያሁኑ ኪሞች በጸያፊ ተክለሰውነትና ጣዖትነት ዴሞክራሲን በፓርቲያቸው ውስጥም በአገር ደረጃ ማጥፍተው የተቃወማቸውን ሁሉ ለማፈን እንደቻሉ ታሪክ መዝግቧል። ያፓ ግን የጋራ አመራር ያለውና ማንም ግለሰብ እንደ ልቡ የማይፈነጭበት መሆኑንም ባለፉት 38 ዓመታት በሚገባ አስመስክሯል። ሌሎች ድርጅቶች ግን በራሳቸው ላይ ቁንጮ ባለስልጣን መሪ ሰይመው ወያኔም ሆነ ሻዕቢያን ማየቱም ይበቃል ዴሞክራሲን በውስጣቸውም ሆነ በአገር ደረጃ አጫጭተዋል አጥፍተዋል። አገር ወዳድ ድርጅቶችም የተባሉት እንዲሁ በመሪነት የሰየሟቸውን ግለሰቦች ወደ ጣዖትነት ደረጃ ለማድረስ እየፈለጉ በአቋም ደረጃ ትችት ሲደረግ መሪዎቻችን ተደፈሩ ብለው ብራ ከረዩ ያሰማሉ። ያባ ግን ማንንም ድርጅት አልሰደበም። መተቸት ያለባቸውን ግን ተችቷል። ትችትና ስድብ ግን ለየቀልናቸው። ያባ በራሱ ስምም ሆነ አባላቱ በጻፏቸው ጽሑፎች ማንንም ድርጅት ወይም መሪ አልሰደቡም። ስድብ ማለት በአሁኑ ጊዜ በኢህአፓና በመሪዎቹ አባሎቹ ላይ የሚካሄደው የስም ማጥፋት ርካሽ ዘመቻ ነው። ትችት ግን የተዛባና የተሳሳተ የፖለቲካ አቋሞችን ተንተርሶ የሚደረግ ሂስ ነው። ኢህአፓ በሂስና ግለ ሂስ ያምናል። ይህን ልምድ እንደ አንዳንድ ድርጅቶች ራስን ሰድቦ ለተዳቢ መስጠት ነው ብሎ አይወስደውም። የተቃዋሚ ድርጅት መሪ ጫማ በአንድ ደጋፊ በአደባባይ ሲሳም የድርጅት መሪዎች አባላትን ሳያማክሩ ከገዢው ኃይል ጋር ሲፈራረሙ ንብረት ሲባከን ሲታይ ምስጢር በአደባባይ ሲሰጣ አሰራር ሲጓደልና ትግልን ሲጎዳ ምርጫው ላይ ማዕቀብ መደረግ ሲገባው በምርጫ ተሳትፎ ሲደረግ ወዘተ ኢህአፓ የመተቸት መብት ብቻ ሳይሆን ግዴታም አለበት። አባላትና ህዝብ ተስፋ ቆርጠው ከትግሉ እንዳይርቁ መታረም የሚገባው ነውና ኢህአፓም አቋሙና በተግባር ስህተት ከፈጸመ መተቸት አለበት። ሐሰቱን ሐሰት የተሳሳተውን ተሳሳተ ይላል እንጂ የሹም ዶሮ ነኝ ማነክቶኝ ሊል አይችልም። ከዚህ ግንዛቤ ከተነሳን ድርጅቶቹ ሲተቹ ተሰደቡ የሚልን የሐሰት ክስ መደርደር ያከትማል። የበላይነትና ፍጹም ከበሬታ ሊሰጠው የሚገባው ህዝብና ሀገር ናቸው። የድርጅት መሪዎች ሰዎች እንደመሆናቸው መጠንና ትግሉም ገና ተጀመረ እንጂ የተገባደደ ባለመሆኑ ስህተት መፈጸማቸው የሚጠበቅ ነውና መተቸት አለባቸው ይገባልም። አድሃሪ፣ አድርባይ፣ ጽንፈኛ፣ ጠባብና ትምክህተኛ ማለት ስድብ ሳይሆን የፖለቲካ አቋምን መግለጽ ነው። በቀድሞ ተማሪዎች ማህበር ብዙ የሐሳብ ፍጭት መካሄዱ ለጥራት ረዳ እንጂ አልጎዳም። በሐሳብ የተለያዩትም ተከባብረው ቀጥለዋል። የዛሬ ዋሾዎች ሊሉ እንደቃጡት ነጋጠባ ሲደባደቡ አልነበረም። የጠራ አቋምና ግንዛቤ መያዝ በጣም አስፈላጊ መሆኑን የማይገነዘቡ የትራንስነጠቅ ፖለቲካ አባወራዎች ግን የሐሰት ፍጭት ተራ ንትርክና መሰዳደብ ይመስላቸዋል። ተራማጆች ያኔ ልዩነታቸው የማይታረቅ ደረጃ ሲደርስና በፖለቲካ ድርጅት ደረጃ መደራጀትም ሲከሰት መለያየታቸው የግድ ሆኗል። በዚህ መሰረት ኢህአፓና መኢሶን ለም በሰላም አልታገሉም የሚለው ትችት ውድቅ መሆኑ የሚታይ ነው። የመንግስት ስልጣንና የወደፊት የሀገሪቷን የፖለቲካ እጣ የሚመለከት ልዩነት ነበርና ማሸጋሸግ የሚቻል አልሆነም አልነበረም። ያኔ ኢህአፓና ወያኔ ሊግባቡ ያልቻሉት ዛሬ አንድ የወያኔ ቀድሞ መሪ እንደዋሸው በትግል ስልትና ቦታ ተለያይተው ሳይሆን በመሰረታዊ የህብረተሰቡ ቅራኔ አፈረጃጀት ላይ ተለያይተው፣ ማለትም ወያኔ የብሔረሰብ ቅራኔ ዋና ነውና ሁሉም ይንገጠሉ ባይ ነበርና ወያኔም ኢህአፓን ከትግራይ መሬት ውጣ ስላለውና ጦርነትም ስለከፈተበት ነው። ዛሬም ቢሆን ወያኔን በሚደግፉ ተለጣፊዎችና ወያኔን ማስወገድ በሚሉ ሀገር ወዳድ ድርጅቶች መካከል መቻቻል ሊኖር አይችልም። የነበሩትን ቅራኔዎች በማባባስ ሌሎች ኃይሎች ሊጠቀሙ ቢጥሩም የቅራኔዎቹ መንስኤ ግዴለሽነት ወይም የፖለቲካ ብስለት ማጣት ሳይሆን የተቃረኑ አቋሞችን በመያዛቸው ምክንያት ነበር። ሀገር ወዳድ ኢትዮጵያዊ ድርጅቶችና ለምሳሌ ኦነግ ሊተባበሩ ሳይችሉ የቆዩትም ኦነግ ኢትዮጵያዊ አይደለንም፣ ዓላማችን ተገንጥለን ነጻ ኦሮሚያን መመስረት ነው ስለሚል መሆኑ ይታወቃል። ሊታረቅ የሚችል አቋም አይደለም። ሊታረቅ የሚችለው ኦነግ አቋሙን ቀይሮ በኢትዮጵያ አንድነት ክልል ስር የኦሮሞን ሕዝብ መብት እቀበላለሁ ካለ ብቻ ነው። አሊያም አገር ወዳድ ኃይሎች የኦነግን ዓላማ ከተቀበሉ። ይህን በተመለከተ ደግሞ ኢህአፓ የኦነግን የመገንጠል አቋም ለኦሮሞ ሕዝብ የማይጠቅም ነው ሲል ሲተች ቆይቷል። ኦነግም ኢህአፓን ያበሻ ትምክህተኛ ሲለው ዘመን አልፏል። ይህን ትችት በመሰንዘሩ ኢህአፓ ኦነግን አልሰደበም ወይም የኦሮሞን ሕዝብ መብት አልተቃወመም፣ አልተጻረረም። ወደ ዝርዝሩ ከመጣን ደግሞ ከጸረ ኦሮሞ አገዛዞች ጋር አብሮ ተሿሚ ሆኖ የነበረው ኦነግ እንጂ ኢህአፓ አልነበረም። ስለዚህም ወለተነሳንበት ነጥብ ስንመለስ ያፓ ትግሉን ቀና መንገድ ለማፍያዝና የህዝብን ጎራ ለማጠናከር ትችቶችን በግዴታ ደረጃ ተነዘረ እንጂ ማንንም ድርጅት አልሰደበም ወይም ዘንድሮ ሊባል እንደተጀመረው አልነደፈም። መንደፉን ንምነኝ ላለውና ለቆሸሸው ዝምብ ኃይል የተወለት ነውና ሄሰና ትችትን መገደብ ደግሞ ጥራትንና ብሎም ጥንካሬን ማጥፋትና የግለሰቦችን አጓጉል የግል ክብር ከሀገርና ህዝብ ጥቅም በፊት ማድረግ ነው። ያባ የባዕዳን ፍጡርና መሳሪያ ነው ብለው ሐቁን ገለው ውሸትን ሊያነግሱ የሚጥሩት ሁሉ ለሀገርና ለህዝብ ብሎ የተነሳውንና በንቃቱም የተጠናከረውን ትውልድም የባዕዳን መሳሪያ ነበረ ብሎ በሐሰት የሚወነጅሉ ሁሉ ራሳቸው የባዕድ መሳሪያና ቅጥረኛ መሆናቸው ሊጋለጥ የሚገባው ነው። የአጼው አገዛዝ አገሪቷን ለአሜሪካ ሰጥቶ የአሜሪካ ወታደሮችን በአገር መሬት ሰፍረው እንደ ልባቸው ሲፈነጩ ነበር። ወደ ኮሪያና ወደ ኮንጎም የተደረገው ዘመቻ በመሰረቱ የምዕራባውያንን ጥቅም ለማስጠበቅ እንደነበርም ማንም አይዘነጋም። በደርግ ዘመንም አገሪቷን ለሶቪየት ህብረትና አጋሮቿ ተሰጥታ እንደነበርም የምናውቀው ነው። ወያኔም ለአረቦችና ለሶማሊያ ለምዕራባውያንና ለሱዳን ያደረ ኃይል ሆኖ ቆይቶ ስልጣንን ከያዘም በኋላ ጭልጥ ብሎ በአሜሪካና እንግሊዝ ጫማ ስር ወድቆ አገርን በግንጠል አዳክሞ ሱዳን በአገሪቷ እንዲፈነጭና መሬት እንዲይዝ ፈቅዶ ህዝብን ለባዕዳን ጭፍንና ዘረኛ ብዝበዛ አጋልጦ ባዕዳንን ለማስደሰት ብቻ ዜጎችን ወደ ሶማሊያ ልኮ አስፈጅቶ በአፍሪካ ቀንድ የዘመናዊ ቅኝ ገዢዎች ተጠሪና አገልጋይ ሆኖ ያለ ነው። ዛሬም ቢሆን ጸረ ወያኔ ነን እያሉ ግን የባዕዳን ኃይሎችን ጥቅም ለማስጠበቅ የተነሱ እንዳሉ ለህዝብ ምስጢር አይደለም። ኢህአፓ ግን በዚህ ክህደት ሆነ አገርን አሳልፎ በመስጠት ወይም ለባዕዳን ተጎንብሶ አገርን በመጉዳት ከቶም ሊከሰስ የሚችል ኃይል አይደለም። ሐቁት ከተነገረና ከታመነ ውሸት ካልነገሰ የፈጠራው ወሬ ካልተሰፈነ ማለት ነው። ታዲያ ምነው ውሸቱ ቢያከተምና ሁሉም ሐቅን ቢቀበል ይቀጥላል።
ለዛሬ ያለን ዝግጅት በዚሁ ተጠናቀቀ። ሳምንት በተመሳሳይ ፕሮግራም እስከምንገናኝ ደራ ሰንብቱ። ከመልሳችን በፊት ለክርስትና እምነት ተከታዮች መልካም የፍስለታ በዓል ሁላችሁንላለን።